ሰላም ተነስተልን እየተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ካሜራ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ያዝናቸው እናስተዋውቃችሁ።
የአውሮፓ ህብረት በኢትዮጵያውያን ተጓዦች ላይ በተለይ ወደ አውሮፓ ህብረት አባል ሀገራት የሚደረግ ጉዞ ላይ የጉዞ ማዕቀብ ጥሏል። እንደሚታወቀው ሰሞኑን ይሄ ጉዞ ማዕቀብ ከሁለት ጊዜ በላይ ኢትዮጵያውያን ወደ አውሮፓ የሚያደርጉትን ጉዞ የሚገድብ እና የተለያየ ተጽዕኖ የሚኖረው ነው።
የምሽቱ አብይ ርዕሰ ጉዳያችን በዚህ ዙሪያ የሚያተኩር ነው የሚሆነው። ሌሎች ጥንቅሮችም አሉን። ኤደን ገረመው የምሽቱ መሰናዶ በመምራት፣ ንጉሱ ነገው ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የአውሮፓ ህብረት የኢትዮጵያ ባለስልጣናት ስደተኞችን በመመለስ ረገድ ለሚደርሷቸው ተደጋጋሚ ጥያቄዎች ተገቢ ምላሽ በጊዜ እየሰጡ አይደለም በሚል ልክ የዛሬ ሳምንት በኢትዮጵያውያን ላይ የቪዛ አሰጣጥ ሂደቱን ማጥበቁን አስታውቋል። የህብረቱን መግለጫ ተከትሎ ደግሞ በብራስልስ የሚገኘው የኢትዮጵያ ኤምባሲም ጉዳዩን አስደንጋጭ እና ህብረቱ በድጋሚ ሊያዩ የሚገባ ነው ሲልም ጥያቄ አቅርቧል። ለመሆኑ ይህ የህብረቱ ውሳኔ ምንን ያመላክታል? በዜጎች ውስጥ ላይ ሲያሳደረው ጫና ምንድን ነው? ተከታዩ ዘገባ ያስቃኘናል።
የአውሮፓ ህብረት በዚህ ሳምንት መጀመሪያ ሰኞ ዕለት ለኢትዮጵያውያን የሚሰጠውን የቪዛ ሂደት ለማጥበቅ መወሰኑ ሲያስታውቅ፣ በማግስቱ ማክሰኞ በብራስልስ የሚገኘው የኢትዮጵያ ኤምባሲ የኢትዮጵያ መንግስት ከአውሮፓ ህብረት ጋር እየተባበረ ባለበት በዚህ ወቅት ይህ ውሳኔ መወሰኑ አስደንጋጭ ነው በማለት ጉዳዩን ምክር ቤቱ በድጋሚ እንዲያጤነው ጠይቋል። ከህብረቱ ውሳኔዎች መካከልም ኢትዮጵያውያን ተጓዦች በአንድ ጊዜ ተደጋግሞ መመላለስ የሚችሉበትን ቪዛ እንዲያገኙ የሚያደርገውን ህግ ያገደ ሲሆን፣ በተጨማሪም 15 ቀናት የነበረው የቪዛ ቀጠሮ ወደ 45 ቀናት አሳድጓል። እንዲሁም ዲፕሎማቶች ጭምር የቪዛ ክፍያ እንዲከፍሉ የደነገገ ነው። በቅርቡ አውሮፓ የሚካሄድ አንድ ዝግጅት ላይ ለመሳተፍ በአንደኛው የአውሮፓ ሀገር ለቪዛ አገልግሎት መመልከቱን የሚገልጸው ጋዜጠኛ ሳሙኤል አሰፋ የቪዛ ቀጠሮ ጊዜ መራዘሙና የቁጥጥሩ ጥብቅ መሆን ከእቅዱ እንዳያስተጓጉለው ስጋት አለው።
የአውሮፓ ህብረት በኢትዮጵያውያን ተጓዦች ላይ በተለይ ወደ አውሮፓ ህብረት አባል ሀገራት የሚደረግ ጉዞ ላይ የጉዞ ማዕቀብ ጥሏል። እንደሚታወቀው ሰሞኑን ይሄ ጉዞ ማዕቀብ ከሁለት ጊዜ በላይ ኢትዮጵያውያን ወደ አውሮፓ የሚያደርጉትን ጉዞ የሚገድብ እና የተለያየ ተጽዕኖ የሚኖረው ነው። በተለይ በኢትዮጵያውያን ላይ ወይም ደግሞ እንደኔ በግልም በተለያዩ ምክንያቶችም ጉዞ የሚያደርጉ ኢትዮጵያውያን ላይ ተጽዕኖ ይኖረዋል። ይሄ እንግዲህ በኢትዮጵያን የዲፕሎማሲ ውድቀት የሚያሳይ ነው ማለት እችላለሁ። እውነት ለመናገር 15 ቀን የነበረው የቪዛ ፕሮሰስ ወደ 45 ቀን እንዲያድግ ተደርጓል። ይሄ ደግሞ እንግዲህ በተለያዩ ምክንያቶች የሚጓዙ ሰዎች ጊዜው እንዲያልፍባቸው ወይም ደግሞ በተደጋጋሚ የሚጓዙ ሰዎችን ማዕቀብ የሚጥል ነው። በነገራችን ላይ ማዕቀቡ ግልጽ አይደለም ምንድን ነው የሚለው፣ ሌሎች የጉዞ ማዕቀቦችም ተግባራዊ ይሆናሉ የሚል ምን ምን እንደሆኑ አዲሱ ማዕቀብ ወይም ደግሞ ክራይቴሪያ ምን እንደሆኑ በግልጽ አልተቀመጠም።
በተባበሩት መንግስታት ድርጅት ውስጥ በስደተኞች ጉዳይ ኮሚሽንና የተለያዩ ቢሮዎች ረዥም ዓመታት ያገለገሉት በአሁን ሰዓት ለአውሮፓ ህብረት በግል የማማከር አገልግሎት የሚሰጡት የስዊድን ነዋሪ አቶ ባይሳው አቆየ ይህ ውሳኔ ከ10 ዓመት ወዲህ ሲጠበቅ የነበረ መሆኑን ገልጸው ኢትዮጵያም ከዚህ ቀደም ስደተኞችን ለመመለስ ድጋፍ ከመቀበሏና ካለማስፈጸሟ ጋር የሚያያዝ ነው ይላሉ።
ኖርማል አሰራር ነው። ኢትዮጵያውያኖችንም ለመቅጣት አይደለም፣ ወይ ኢትዮጵያ መንግስትን ለመቅጣት አይደለም። ይህ ነገር ወደ 10 ዓመት በፊት ነፍ ለውይ የተቀረበው ያን ከዶክተር አብይ በፊት በነበረው የኢህአዴግ መንግስት ጊዜ ብዙ የተደረጉበት በብዙ 10 ሺዎች የሚቆጠሩ ኢትዮጵያውያን የጥገኝነት ጥያቄያቸው ውድቅ ተደርጎባቸው ለብዙ ዓመት አውሮፓ በሙሉ የአውሮፓ ህብረት ሀገራት በህገ ወጥነት ሳይሆን መንግስት ልመልሳቸው ባለመቻላቸው ጊዜያዊ የሁማኒቴሪያን ሌቭል ፈቃድ ተሰጥቷቸው በዛ ጊዜ ባለኝ መረጃ መሰረት በህብረት ከመንግስት ጋር ተደራድሮ እነዚህ 15,000 የሚጠጉ ይመስለኛል በትክክል አስታውስም ቁጥሩን ወደ ኢትዮጵያ እንዲመለሱ ስምምነት ተደርሶበት ተመላሾቹ ኢትዮጵያ ሲደርሱ የሚቋቋሙበት ተብሎ በብዙ 100,000 ዩሮዎች እንደውም ከግማሽ ቢሊየን በላይ ብር የሚባለው ትክክለኛው እንግዲህ የመንግስት ነጥብ ስለሆነ አላቅም፣ ግን በእርግጠኝነት ብዙ ገንዘብ ተከፍሎ ለኢትዮጵያ መንግስት ተሰጥቶ ነበረ ያኔ።
ይሁን እንጂ ሂደቱ እስካሁን ድረስ ተግባራዊ አይደለም ነው የሚሉት አቶ ባይሳ። በብራስልስ የሚገኘው የኢትዮጵያ ኤምባሲ መግለጫ አታካች የሆነውን የዜጎችን ማንነት ለይቶ የማወቅ ሂደትን ህብረቱ አልተረዳውም ይላል። አቶ ባይሳም ይህ ጉዳይ የኢትዮጵያ መንግስት ችግር ብቻ ሳይሆን በሌሎች የአፍሪካ ሀገራትም የሚደረግ ነው ይላሉ።
የአውሮፓ መንግስታት እነዚህን ዜጎች ወደ ኢትዮጵያ ከመመለሳቸው በፊት ስም ዝርዝራቸውን ለኢትዮጵያ መንግስት ይሰጥና የኢትዮጵያ መንግስት ከእነዚህ ውስጥ ዜጎች ናቸው የሚላቸውን ምልክት አድርጎባቸው አንዳንዶቹ ደግሞ ማንነታቸው ለላቀሙ መዝገባቸው ለላገተው ድርግት ቦታቸውን ኢትዮጵያዊነታቸው ላይ ጥርጣሬ ስላለኝ አልፈልጋቸውም ብሎ ከሚሰጠው ስም ዝርዝር ውስጥ አንዳንዶቹን ተቀብሎ ሌሎቹ ሪጀክት ያደርጋል። ይሄ ዓለም አቀፋዊ አሰራር ነው እና የኢትዮጵያ መንግስት ግን ኖርማል እንደምትነግረኝ ከሆነ ብዙ ሀገሮችም ዜጎቻቸው አንድ የአውሮፓ ወይ አሜሪካ ከደረሱ በኋላ እንዲመጡ አይፈልጉም በተለያዩ ምክንያቶች። አንድም ሬሚታንስ ጉዳይ ነው። ኢትዮጵያ ተመልሶ ደግሞ እንደገና ሴኩሪቲ ያው ያለውን ችግር ለሌላ ችግር ሆናሉ እንጂ መፍትሄ ስለማያመጡ አውቆ ኤምባሲው በየሀገራቱ ያሉ አምባሳደሮች ለምትላክላቸው ስም ዝርዝር ምልክት አድርገውበት በቶሎ አይመልሱላቸውም።
አቶ ባይሳ ይህንን ችግር አስቀድመው በመረዳት እሳቸውና በአውሮፓ የሚገኙ ምሁራን ጠቅላይ ሚኒስትር አብይ አህመድ በስልጣን ዘመን መጀመሪያቸው አካባቢ ላይ ወደ አውሮፓ በተጓዙበት ወቅት አግኝተው በአውሮፓ የጸረ ስደተኛ ስሜት እያደገ መምጣቱን በማጋራት ምክር ሀሳቦችን መጠቆማቸውን ይገልጻሉ።
በጊዜው ተላልፎ አውሮፓን በሚዞርበት ጊዜ በጽሁፍ ከደረሰው አንዱ ጥያቄ ይሄ ነበር። አውሮፓ ስደርስ ጥያቄ ያደርሳሉ አውቃለሁ። እኔ በግሌ ስዊድን ዜጋ ስለሆንኩ የስዊድን መንግስት አቋም አውቃለሁ እና ይህ ጥያቄ ይነሳል። በአውሮፓ መንግስታት በጣም ሰዳቅነዋል። በዛን ጊዜ በተስማሙት መሰረት ገንዘብ ተከፍሏል። እነዚህ ዜጎች ኢትዮጵያ ተመልሶ መቋቋም አለባቸው። ምክንያቱም በእነዚህ አውሮፓ ሀገራት አዳዲስ የመጡ ወጣት መንግስታት የፓርቲ መሪዎች ጸረ ማይግሬሽን ናቸው። ስደተኞቹን በምንም ታምር አይፈልጉም። እንዲያውም ዝም ብሎ ከሚቀመጡ ይታሰሩ እያሉ ነው እና ከዚህ ሁሉ ችግር አሁን ስደተኞቹ ፍረስትሬት ሆነዋል። ድሮ የነበራቸው ትንሽ ስራ ሰርቶ የመኖር መብታቸውም እየተነፈጉ ነው። አሁን ስዊድን ሀገር ለብዙ ጊዜ አሁን በቅርብ ከሀያ አመት በኋላ ዲፖርት እያደረጉ ነው ሰዎችን እና ይህ ከሚሆን ከመንግስት ጋር እነሱም መቀበል አለ።
አቶ ባይሳ አንስተናቸዋል ከሚሏቸው ምክረ ሀሳቦች መካከል ስደተኞቹ ተጨማሪ የሁለት አመት ቆይታ ተፈቅዶላቸው በተለያዩ ሙያዎች እንዲሰለጥኑ የሚጠይቅ ሲሆን ተፈጻሚ አልሆነም ይላሉ።
አውሮፓ ውስጥ ቆይቶ የሙያ ትምህርት ከቀሰሙ በኋላ ራሳቸው መንግስታቶቹ ይፈልጓቸዋል። ምክንያቱም አውሮፓ ትልቅ የሌበር ክራይሲስ አለ፣ ሰራተኛ የለም እና ሁለት አመት ገንዘብ አስተውበት ካሰለጠኗቸው በኋላ አይመልሷቸውም ወደ ኢትዮጵያና ቻንስ አለ። ቱሚ ስለ ስዊድን መናገር ይችላሉ። ዶክተር አብይን ጥያቄ ያቀርበዋል። ኢትዮጵያ ከተመለሰ በኋላ የጥያቄ ፎሎ አፕ ያገኘ አይመስለኝም። ምክንያቱም አንድ ስድስት ወር ወይ አንድ አመት ሳይቆይ ውጭ ጉዳይ ሚኒስትር ሌላ ነገር ተፈራርሟል ከውጭ ሀገር መንግስታት ጋር እና ኢትዮጵያኖችን መመለስ ጀምሯል። ምን ኢንፎርሜሽን ደረሰኝ በግሌ ዊች አይ ቲንክ ትክክል አልነበረም። ኦፍኮርስ እንዲህ ማለት አይችሉም። የታሰበው የሁለት አመት ስልጠና ጊዜውን እንግዲህ ይሄ ረበሸው።
የአውሮፓ ህብረት አባል ሀገራት ውስጥ የጸረ ስደተኞች አስተሳሰብ በሰፊው እየተስፋፋ መምጣቱና በተለይም በየሀገራቱ ላሉ እንደ ስራ አጥነት የመሳሰሉ ማህበራዊ ችግሮች ስደተኛው በምክንያትነት መነሳቱንም አቶ ባይሳ ገልጸዋል። ይህ የአሁኑ የህብረቱ ውሳኔም በህብረቱ አባል ሀገራትና በኢትዮጵያ መካከል ያለው ትብብራቸው ላይ ደስተኛ አለመሆናቸውን ለመጠቆም እንጂ ለጊዜውም ቢሆን የበረታ ስጋት የለውም ይላሉ።
ጸረ ስደተኛ የሆነ አቋም ገዢ ቦታ ይዟል አውሮፓ ውስጥ። ስለዚህ አሁኑ ካልተመለሱ ካልሆነ ደግሞ እንድናረጋለሁ እ ኢትዮጵያ ለሆነ ስራ ብቻ ያነጣጠረ አይደለም። እኛ ምንድን ነው በሁለት ምክንያት ነው መሰለኝ ይገነ አንደኛ ቁጥራችን እጅግ በጣም ብዙ ነው፣ ከሌሎች ሁሉ ይበልጣል። ሁለተኛ ደግሞ ኢትዮጵያ ውስጥ ባለው ፖለቲካ ሁኔታ ውስጥ አንዳንድ ለምሳሌ የውጭ ሀገር መንግስታት ኢትዮጵያ ላይ ማዕቀብ እንዲያደርጉ የሚወተውቱ ዳያስፖራ ፓርቲዎች፣ ድርጅቶች ስላሉ ይህ ነገር ሲደረግ ልክ በኢትዮጵያ መንግስት ላይ በቃ ጥሩ እርምጃ ከወሰደ ኢትዮጵያ መንግስት ተቀጣ አይነት ነው። አይደለም፣ ምንም ፖለቲካ ኮኔክሽን የለውም። በጣም ሶፍት የሆነ እርምጃ ነው ተወሰደው። እንግዲህ ለአሁኑ ጸጥ ይችላል።
አቶ ባይሳዋቀያ ይሁን እንጂ ሁኔታው በጥንቃቄ ካልተያዘ ከዚህም የከፋ ሊሆን ይችላል ሲሉ አስጠንቅቀዋል። ስደተኞቹ ወደ ሀገር ከመመለሳቸው በፊት የተለያዩ ስልጠናዎችን እንዲያገኙ በኤምባሲው ወይም በውጭ ጉዳይ ቢጠየቅ የተሻለ አማራጭ እንደሆነም ጠቁመዋል። የአሜሪካ ድምጽ በጉዳዩ ላይ የውጭ ጉዳይና የአውሮፓ ህብረትን ተጨማሪ ሐሳቦች ለማካተት ያደረገው ጥረት አልተሳካም። በሌላ በኩል ህብረቱ ይፋ ያደረገው መረጃ መሰረት ኢትዮጵያ ከጎርጎሮሳውያኑ 2020 እስከ 2021 ባለው ጊዜ ውስጥ ወደ ሀገራቸው እንዲመለሱ ከታቀዱ ዜጎች ውስጥ 10% ብቻ መመለሷን አመልክቷል። ይህ ሁኔታም የህብረቱን አባል ሀገራት ያሳሰበ መሆኑን ተመልክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በጋዛ የሚካሄደውን ጦርነት ተቃውሞ ኮሌጆች ውስጥ የሚካሄዱ ሰልፎች እንደቀጠሉ ናቸው። የአሜሪካ ድምጽ ዘጋቢ ናታሻ ምዝጎቪያ ሲያትል ከሚገኘው ዋሽንግተን ዩኒቨርሲቲ ድንኳን ተክለው ተቃውሟቸውን እያሰሙ የሚገኙ ተማሪዎችን ቃኝታ ያደረሰችን ዘገባ ስመኝሽ ቆየ እንደሚከተለው ታቀርበዋለች።
በዩናይትድ ስቴትስ ውስጥ በደርዘን በሚቆጠሩ የዩኒቨርሲቲ ካምፓሶች ውስጥ ድንኳኖችን በመትከል እየተካሄደ ያለው ተቃውሞ በጀመረበት ኮሎምቢያ ዩኒቨርሲቲ ፍልስጤምን ደግፈው ተቃውሞ የሚያሰሙ ሰላማዊ ሰልፈኞች ድንኳኖቹን እንዲያፈርሱ አለበለዚያ እንደሚታገዱ ከዩኒቨርሲቲው የተላለፈላቸውን ትዕዛዝ ጥሰው ተቃውሟቸውን ቀጥለዋል። ሱኤዳ ፖላት በዩኒቨርሲቲው የተማሪዎች አደራጅ ናት።
ተማሪዎችና ደጋፊዎች ለመበተን በሚደረገው ሙከራ አይደናገጡም። ምንም የጣሱት ህግ የለም። ይሄ እንቅስቃሴ ነው። እስከሚፈለገው ጊዜ ድረስ እዚህ ቦታ ላይ ይቀጥላሉ። ትልቅ ማህበረሰብ ነው ያለን። በጣም ጠንካራ ናቸው። በጉልበት እስኪያስነሱን ድረስም እንቆያለን።
በዩናይትድ ስቴትስ የምዕራብ ግዛት ሲያትል ከተማ በሚገኘው ዋሽንግተን ዩኒቨርሲቲም በጋዛ የሚካሄደው ጦርነት እንዲያበቃና ዩኒቨርሲቲው ከእስራኤል ጋር ያለውን ትስስር እንዲያቋርጥ የሚጠይቅ አዲስ ሰላማዊ ሰልፍ ድንኳኖችን በመትከል ተጀምሯል። በዩኒቨርሲቲው ግቢ ውስጥ የተተከሉት ድንኳኖች አዳዲሶች ሲሆኑ ለተቃዋሚዎቹ ነጻ ሳንዱች ተከፋፍሏል። ሰልፈኞቹ በየ20 ደቂቃው ኢንቲፋዳ የተሰኘውን ፍልስጤማውያን በእስራኤል ላይ የሚያካሂዱትን አመጽ የሚደግፉ መፈክሮች የሚያሰሙ ሲሆን አንዳንዴም በቀይ ባህር መርከቦች ላይ ያነጣጠሩ ጥቃቶችን የሚያደርሱትን የየመን ሁቲ አማጽያንም ይደግፋሉ። ዩኒቨርሲቲው ቀደም ብሎ ሰላማዊ ሰልፈኞቹ ድንኳኖቻቸውን በተከሉበት ዘኳድ በተሰኘው የዩኒቨርሲቲው ግቢ አካባቢ ድንኳን መትከል አይፈቀድም የሚሉ ምልክቶችን አስቀምጦ ነበር። ማቲው ቻባውድ በዋሽንግተን ዩኒቨርሲቲ የሂሳብ ተማሪ ሲሆን ፕሮግሬሲቭ ከተሰኘው የተማሪዎች ማህበር ጋር በመሆን የተቃውሞ ሰልፎቹን ያስተባብራል።
አንድ የሆነ እንጨት መቆሙ ከፍልስጤማውያን ጋር በአጋርነት ከመቆም አያግደንም። ለማንኛውም ነገር ተዘጋጅተናል። ነገር ግን በመጨረሻ እስር የሚከተል ከሆነ እኛ በመረጥነው ምክንያት አይደለም። ያ ዩኒቨርሲቲው አስተዳደር፣ የዋሽንግተን ዩኒቨርሲቲ ፖሊስ አካልና የሲያትል ፖሊስ ምርጫ ነው የሚሆነው። ያንን አደጋ ለመጋፈጥ ዝግጁ ነኝ።
አንዳንድ የዩኒቨርሲቲው መምህራን አስተዳደሩ ድንኳኖቹ እንዲተከሉ መፍቀድ አልነበረበትም ሲሉ ይከራከራሉ። ስቱዋርት ሪጅስ በዩኒቨርሲቲው የኮምፒውተር ሳይንስ መምህር ሲሆኑ የተቃውሞ ሰልፉ ፖሊስ ጣልቃ በሚገባበት ደረጃ ላይ እንደማይደርስ ተስፋ ያደርጋሉ።
ዩኒቨርሲቲው ራሱ የራሳችንን ፖሊሲዎች እንዲጥሱ መፍቀዱ አሳስቦኛል። ይሄ ኮንፌዴሬት ባንዲራዎችን የሚያውለበልቡና በአካባቢው የሚያልፉ ጥቁር ተማሪዎች ሊበሳጩ የሚችሉበት፣ የነጮች ሕይወት ዋጋ አለው የሚሉ ሰዎች የተከሉት ድንኳን ቢሆን የሚፈቀድ አይመስለኝም። ስለዚህ በተመሳሳይ ሕግ አድሏዊ አፈጻጸም እየተተገበረ ይመስለኛል። እስካሁን ያለው ሁኔታ ሰላም በመሆኑ ደስተኛ ነኝ። እንደዚሁ እንደሚቆይም ተስፋ አድርጋለሁ።
ቻባውድ እንደሚለው ሰላማዊ ሰልፈኞቹ ጥያቄያቸው እስኪመለስ ድረስ ተቃውሟቸውን ማሰማት ይቀጥላሉ።
The first is to end the repression of pro-Palestinian students, staff.
በመጀመሪያ ደረጃ በፍልስጤም ደጋፊ ተማሪዎች፣ ሰራተኞችና መምህራን ላይ የሚደርሰው ጭቆና መቆም አለበት። ሁለተኛ፣ የዩኒቨርሲቲው ከእስራኤል ጋር ያለውን ትስስር ማቋረጥ አለበት። ሶስተኛው ደግሞ ከቦይንግ ጋር ያለው ግንኙነት መቋረጥ አለበት።
የአውሮፕላን አምራቹ ኩባንያ በዋሽንግተን ግዛት ከሚገኙ ፋብሪካዎች ጋር በመሆን በቅርቡ ኢራን በእስራኤል ላይ የተኮሰችውን የባለስቲክ ሚሳይሎች በተሳካ ሁኔታ ያከሸፈውን ቀስት 3 የተሰኘ ጸረ ሚሳይል ለማምረት ከእስራኤል ጋር ተባብረዋል። የእስራኤል ደጋፊዎች በበኩላቸው ተቃዋሚዎቹ ለምን የሐማስንና በጋዛ የተቀመጡትን ታጋቾች ጉዳይ እንደማያነሱ ይጠይቃሉ። ቻባውድ ምላሽ አለው።
Well, I feel great sympathy for the families of hostages.
ለታጋሽ ቤተሰቦች ትልቅ አዘን ይሰማኛል። እዚህ ዩናይትድ ስቴትስ ሆኜ ግን ማድረግ የምችለውን ማሰብ አለብኝ። እና መንግስቴ ለእስራኤል ወታደራዊ እርዳታ በቢሊዮን የሚቆጠር ዶላር እየሰጠ መሆኑን አይቻለሁ።
ለተኩስ አቁም ከሚደረገው ጥሪ ጎን ለጎን ተቃዋሚዎቹ የረጅም ጊዜ መፍትሄ ብለው የሚያቀርቧቸው ጥያቄዎች ይለያያሉ። አንዳንዶቹ ሁሉንም ዜጎች እኩል የሚያይ ዲሞክራሲያዊ መንግስት እንዲመሰረት ተስፋ ሲያደርጉ፣ በተመሳሳይ ጊዜ ደግሞ የተቃውሞዎቹ አዘጋጆች የሚጠይቁትን የፍልስጤሞችን ከእስራኤል ነጻ መውጣት ያስተጋባሉ። ናታሻ ሞዝጎቪያ ከሲያትል ላደረሰችን ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።
አሁንም ቆይታችን በዚሁ የዩናይትድ ስቴትስ ዩኒቨርሲቲዎች ውስጥ ነው። ከዩናይትድ ስቴትስ አንጋፋ የትምህርት ተቋማት መካከል አንዱ በሆነው ዩኒቨርሲቲ ኦፍ ሜሪላንድ የሚገኘውና የኢትዮጵያውያንና የኤርትራውያን ተማሪዎች ማህበር ልዩ የባህልና የትውውቅ መርሃ ግብር ሚያዝያ 13 2016 ዓ.ም ማድረጉ የሚታወስ ነው። ሀብታሙ ስዩም ዝግጅቱን ተከታትሎታል።
ባሳለፍነው ሳምንት መግባድጃ ላይ አዳዲስና ነባር ትውልድ ኢትዮጵያውያን እንዲሁም ኤርትራውያን ተማሪዎች ከነቤተሰቦቻቸው በዩኒቨርሲቲ ኦፍ ሜሪላንድ የካሌጅ ፓርክ ግቢ ውስጥ ከሚገኙ ግዙፍ አዳራሾች መካከል በአንደኛው ተገናኝተዋል። በአብዛኛው በባህላዊ አልባሳት የደመቁት ታዳሚዎች መሰሉ ዝግጅት ላይ ሲገናኙ የመጀመሪያቸው አይደለም። በግቢው ውስጥ በንቃት የሚንቀሳቀሰው የኢትዮጵያና ኤርትራውያን ተማሪዎች ማህበር በጉጉት የሚጠበቀው መርሃ ግብር በርካታ ዓመታትን እንዲሻገር ሲሰራ ቆይተዋል።
This is the 18th year.
የዛሬው ዝግጅት በየአመቱ የሚከናወን ነው። 18ኛ አመቱን ያከበረው ይህ ዝግጅት በግሌ በጣም የምወደው መርሃ ግብር ነው። አመታዊ የጸደይ ባህል ትርኢት በመባል ይታወቃል። ከአመት አመት እያደገ የመጣ ዝግጅት ነው። ዋናው አላማው ባህላችንን ማሳየት ነው። ከዚህ ቀደም እንደተናገርኩት ማህበረሰባችን ለማህበረሰቡ በርካታ ነገሮችን አድርጓል። እየተገናኙ መነጋገሩ፣ ባህላዊ ውዝዋዜውን መከወን አንደኛው ነገር ቢሆንም የዛሬው ዝግጅት ግን አንዳችን ስላንዳችን ባህል የምንማማርበት ነው። ሁሉም ሰው ለመማር ዝግጁ እንዲሆን የማድረግ አላማን ሰንቋል።
የሰማችኋት የማህበሩን አጋር ፕሬዚደንት ያኤል ቢሻውን ነው። ያኤል በዩናይትድ ስቴትስ ውስጥ ካሉ መሰል ማህበራት ከትልልቆች የሚመደበው ተቋም የኢትዮጵያና ኤርትራውያን ተማሪዎችን በማቀራረብና ለሚገጥማቸው ችግሮች የጋራ መፍትሄን በማፈላለግ ረገድ የላቀ እገዛ ሲያደርግ እንደሰነበተ ትናገራለች።
Our organization is that we prioritize community, charity, and culture.
ተቋማችን ለማህበረሰብ የረዴት ስራዎችና ባህል ቅድሚያ ይሰጣል። በእነዚህ ነገሮች ላይ ቅኝት እናደርጋለን። 12 ተማሪዎችን ያቀፈ ውሳኔ ሰጪ ቦርድ አለን። ከስራችን 16 የካቢኔ አባላት አሉ። በየሳምንቱ መደበኛ አጠቃላይ የቦርድ ስብሰባ እናደርጋለን። በእነዚህ ስብሰባዎች ላይ ስለ ባህላችን እናወራለን። አንዳንዴ ደግሞ ከረር ስላሉ ዘረኝነትን፣ የቀለም መድሎን፣ ጎጠኝነትን የመሳሰሉ ነገሮችም እንነጋገራለን። አንዳንዴ ደግሞ ስለ ወላጆቻችን፣ አንዳንዴ ደግሞ ሀሜትም እንሞካክራለን። በአዲሱ ትውልድ አባልነታችን ነገሮችን እንዴት ማስተናገድ እንዳለብን እናወራለን። በየሁለት ወሩ ደግሞ ጎላ ያሉ ዝግጅቶችን እናሰናዳለን። ይህ ከነዚያ መካከል አንዱ ነው።
በዩኒቨርሲቲ ኦፍ ሜሪላንድ ውስጥ የሚገኘው የኢትዮጵያና ኤርትራውያን ተማሪዎች ማህበር የዛሬ መሰናዶ በዋናነት ተማሪዎች የሁለቱን ሀገራት ህዝቦች የወከሉ ባህላዊ ክዋኔዎች የቀረቡበት ነበረ። ለወራት የለፉበትን የባህላዊ ውዝዋዜ ትዕይንት ካቀረቡት መካከል ኢዲዲያ ብራኪንስና ሮቤል አክሊሉ ይገኙበታል።
ለእኔ አሁን አባል ለመሆን የሞከርኩበት ምክንያት ይሄ የመጀመሪያ ዓመቴ ነው ሜሪላንድ ዩኒቨርሲቲ ኦፍ ሜሪላንድ ውስጥ። ከዚህ በፊት ሞንትጎመሪ ኮሌጅ ነበር ሁለት ዓመቴ የተማርኩት እና ትራንስፈር ሳደርግ አዳዲስ ሰዎች ናቸው ካምፓስ ውስጥ ነው የምኖረው። በጣም ከባድ ነው ሰውን ለመተዋወቅ እና ይሄ አባል በጣም ብዙ ሰዎች እንድተዋወቅ ከመተዋወቅም በላይ ደግሞ እንደ ቤተሰብ እንደመሆን ሁሉ ረድቶኛል። ብዙ ዓላማዎች አሉ። ዛሬ ራሱ የምንረዳው ቢላብ ሚሽን ጥሩ ነገር ለሀገራችን ውስጥ የምንሰራበት ነው እና ይህን ሁሉ ለመስራት ረድቶኛል። አዳዲስ ነገሮችን እንዳለምም ረድቶኛል። በጣም
ከመጀመሪያ ጀምሮ ነው መሳተፍ የፈለግኩት፣ ግን በደንብ መሳተፍ የጀመርኩት በሁለተኛ ዓመቴ ነው እና አሁን ሶስተኛ ዓመቴ ልጨርስ ነው እና መሳተፍ የፈለግኩት በቃ ባህሌን በደንብ ማወቅ ስለምፈልግ ነው እና ጭፈራው፣ ሙዚቃው፣ ባህሉን፣ ሰዎችን፣ ቋንቋውን ሁሉ በቃ ስላደኩበት ኮሌጅ ውስጥም ያንን ነገር ነው የፈለኩት እና ያንን ነገር ያገኘሁት በኢሳ በኢትዮጵያን ሪተርን አሶሲኤሽን ማለት ነው።
በዚህ ዝግጅት ላይ የቀረቡ ባህላዊ ትርኢቶችን በማስተባበርና በመከወን የተሳተፉት ሌተን በላይና ያፌት ታደለ በበኩላቸው የማኅበሩ እንቅስቃሴም ሆነ የመሰል ዝግጅቶች ፋይዳ የራስን ማንነት ከማወቅ በተጨማሪ ለተሻለ ስኬትና ቅርርብ የሚረዱ ግንኙነቶችን የሚያነቃቃ መላም አድርገው
ይቆጥሩታል።
ለኢትዮጵያውያንና ኤርትራውያን ተማሪዎች ስለ ራሳቸውና ባህላቸው የሚማሩበት እይታ ይሰጣቸዋል። እኛን ከሚመስሉ ሰዎች ጋር ጊዜ እንድናሳልፍ እድል ይሰጠናል። በተለይ ደግሞ ከሌላው የበለጠ ቁጥር ያላቸው ነጭ ተማሪዎች ባሉባቸው ተቋማት እኛን ከሚመስሉ ተማሪዎች ጋር ጊዜ ማሳለፊያ መንገዶች የሉም። በማህበረሰቡ ዘንድ እኛን መሳይ ሰዎች ሲሳካላቸው ካላየን በጽናትና በንቃት መቆየት ከባድ ይሆናል። ኢትዮጵያውያን ኤርትራውያን ባልንጀሮቻችንን ስናይ አብረናቸው ስናሳልፍ ስንተዋወቅ አገር ቤት ባንሆንም የኢትዮጵያን የኤርትራን ትንሽም ቢሆን ክፋይ ናሙና ይሰጠናል።
The thing that's cool about the ESAs here at the university is that
ከማህበሩ መልካም ነገሮች አንዱ በዩኒቨርሲቲ ውስጥ ያሉ ከባህላቸው የራቁ ለሚመስላቸው መማር ለሚሹ ተማሪዎች የሚሰጠው የላቀ ጠቀሜታ ነው። የራስን ባህል ለመማር ትልቅ መሸጋገሪያ ስፍራ ነው። በተለይ እኛ ባለንበት አሜሪካ በእጅጉ አስፈላጊ ነው። ለባህላችን ያለን ቅርበት ከሀገር ቤት ጋር ሲነጻጸር አናሳ ነው። ወጣት ከሆንክና መሞከር ከፈለግ በዚህ ረገድ ከሚያግዘው ቡድን ወይንም መሰል ተቋም ጋር በማናቸውም መንገዶች መቀላቀል ይገባል።
ተማሪዎች መሰል ኪናዊና ባህላዊ ዝግጅቶችን እንዲሁም ማህበራዊ ተሳትፎ የሚያደርጉት የከፍተኛ ትምህርት የሚፈልገውን የቀለም ትምህርት ስጋት በማያደናቅፍ መልኩ እንደሆነ ይናገራሉ። ይህንን ማድረግ ግን ቀላል ስራ እንዳልሆነ የማህበሩ አጋር ፕሬዚደንት ሶፊያ ውደን ትናገራለች።
የተጣበበ ጊዜ ስላለኝ የኢሳ አጋር ፕሬዚዳንትነት ስራዬንና ሌሎች ኃላፊነቶችን ማቻቻል አንዳንዴ ፈተና ይሆንብኛል። እንደዚህ ላለው መርሃ ግብር ራስን ማደራጀት ላይ ይበልጡኑ መስራት አስፈልጎኛል። ለማህበረሰባችን አባላትም አንዳንዴ የምመክረው ቅድመ ዝግጅት እንዲሰሩና ከማህበሩ ውጪ ባሉ መስኮች ራሳቸው እንዲደራጁም ነው። ማህበራችን ማህበረሰብ አቀፍ ሰዎች የሚገናኙበት ቢሆንም በሙያዊ ትስስርና የስራ እድሎች ዙሪያም ለማተኮር እንሞክራለን። ከኮሌጅ ከተመረቁ በኋላ የበጋው ወቅት መግቢያ ላይ አመታዊ የትስስር ዝግጅት አለን። እኔ በመወደው በዚህ መሰናዶ ላይ አባሎቻችን ህይወታቸውን ሚዛናዊ የሚያደርጉበትን መላ ማህበራችን ያጋራል።
ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው የኢትዮጵያና ኤርትራ ተማሪዎች ማህበር አመታዊ ዝግጅት ከዚህ ቀደም የዩኒቨርሲቲው ተማሪ ነበሩ፣ በአሁኑ ሰዓት ለሌሎች አርያ በሚሆኑ ተግባራት የተሳተፉ ሰዎችን በእንግድነት ይጋብዛል። ቢላቭድ ሚሽን ሲል በሰየመው ተቋም አማካኝነት በሕክምና ችግር የሚንገላቱ ኢትዮጵያንን በማገዝ ላይ የሚገኘው ዶክተር ቢንያም ሁንደተው ተማሪዎችን ካነቃቁ ባለሙያዎች መካከል አንዱ ነው።
የኦርጋናይዜሽን ስማችን ቢላቭድ ሚሽን ይባላል። ከጀመርን 2-3 ዓመት ሆኖታል። የኛ ኦርጋናይዜሽን ስታብሊሽ የሆነው አሜሪካ ውስጥ ነው እና ከጀመርን 2-3 ዓመት ሆኗል እና የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን ሶሻል ወርከሮችን ኢንተርቪው ያደረግ ናቸው። ኢትዮጵያ ውስጥ እና አፍሪካን ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህጻናቶች በካንሰር የተጎዱ በጣም ይጎዳሉ፣ ኪሞቴራፒ ኤክስፔንሲቭ ስለሆነ እና ይህን በተነሳ እኛ እዚህ ያለን ወጣቶች ሐኪሞች፣ ዶክተሮች እዚህ አሜሪካ ውስጥ ያለን ኦርጋናይዜሽን ኤስታብሊሽ አደረግን። ከጀመረን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን በመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ። ኢንሾርት አማን ታይም ደግሞም ወላጅም ደግሞ የወላጅ ጭንቀት ቀንሰዋል። ወላጅ ለዛ ህጻን የሚያወጣውን ወጪ ለሌሎቹ ለጤናማ ለሆኑ ህጻናቶች እያወጣ ቤቱ ቤተሰቡ ራሱ ከፖቨርቲ ላይ ነፃ መውጣት ይችላል እና ፖቨርቲን አድረስ ማድረግ እንችላለን በመድኃኒት እርዳታ።
በአጠቃላይ ከ20,000 በላይ ተማሪዎች በሚማሩበት ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው ኢትዮጵያና ኤርትራ ተማሪዎች ማህበር ህልሙ የገዘፈ መሆኑን የነገሩን የማህበሩ አመራሮች ከግቢው ውጭ የሚገኘው የትውልድ ኢትዮጵያና ኤርትራ ማህበረሰብ ድጋፍ ለዚህ በእጅጉ አስፈላጊ እንደሆነ ነግረውናል። እንዲያ ሲሆን ሶፊያ ለመታነሳቸው አይነት ተግዳሮቶች መፍትሄያቸው ሩቅ አይመስልም።
በሶስት ዓመት የስራ አመራር ቦርድ የስራ ዘመኔ እንዳየሁት አንዱና ትልቁ ተግዳሮታችን ከአካታችነት ጋር የተገናኘ ነው። በኢትዮጵያና በኤርትራ ስላሉት ሁሉም የባህል ዘርፎች እውቀት እንዲኖረን ማድረግና በክበባችን ውስጥ ወካይ ሰዎች እንዲኖሩን ከአንድ ብቸኛ ባህል ውክልና ተሻግሮ ሁሉም ባህል ቦታ ስለማግኘቱ ከማረጋገጥ ጋር ይያያዛል። ሁሉም በቁጥር ውስጥ በማስገባት ሁሉም ሰው ቅብሎነት እንዲሰማው የሚያደርግ አካታችነት ምህዳር እንዲኖር ከማረጋገጥ የመነጨ ነው ተግዳሮቱ።
ዩኒቨርሲቲ ኦፍ ሜሪላንድ ከ160 ዓመታት በላይ ያስቆጠረ የትምህርት ተቋም ነው። ተማሪዎች ማንነታቸውን የሚያሳዩባቸውን መርሃ ግብሮች በመደገፍ የሚታወቀው የትምህርት ተቋም ውስጥ ከሚገኙ ጠንካራ ማህበራትና ቡድኖች መካከል አንዱ የሆነው ኢትዮጵያና ኤርትራ ተማሪዎች ማህበር በተለይ በዩኒቨርሲቲውና በዋሽንግተን ሜትሮ ቀጠና ለሚገኙ በመቶ ሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን መቀራረቢያ ድልድይ ሆኖ ቆይቷል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ደቡብ አፍሪካ በፖለቲካ የውስጥ አዋቂዎችና ጠቋሚዎችን ከለላ የሚሰጥ ተቋም መስርታለች። በዙሪያ የተሰናዳው ዘገባ ይቀጥላል።
ማርታ ንጎዌ ውስጥ አዋቂ ጠቋሚ ናቸው።
psychologically as well it's taken a huge
በስነ ልቦናም ቢሆን ታውቃላችሁ ብዙ ጉዳት አለው። በኔ ላይ ብቻ ሳይሆን በሴት ልጅ ላይም ጭምር በተሰቡም ጭምር ግን ደጋፊ አካል ስላለኝ እድለኛ ነኝ።
ማርታ ወደ ስራቸው ለመመለስ በፍርድ ቤት የህግ ፍልሚያውን ሲቀጥሉ ደቡብ አፍሪካ ውስጥ ላሉ ውስጥ አዋቂ ተቋሚዎች ድጋፍና ምክር የሚሰጠውን ዘ ዊስል ብሎወር ሃውስ በሚል አዲስ የተቋቋመውን የሲቪል ማህበረሰብ ድርጅት ተቀላቀሉ። በየጊዜው መረጃ ሰጪዎች በጸረ ሙስና ትግሉ ከፍተኛውን ዋጋ ከፍለዋል። እንደ አውሮፓ አቆጣጠር በ2021 የመንግስት ሰራተኛዋ ባቢታ ዲኦካራን በክልል የጤና ክፍል ውስጥ ሙስና መኖሩን ማጋለጣቸው ከታወቀ በኋላ ከቤታቸው ውጪ ተገድለዋል። የልዩ ምርመራ ጋዜጠኛዋ ጄፍ ዊክስ ለሳቸው ግድያ ምክንያት የሆኑትን ሁኔታዎች ሲመረምር ወራትን አሳልፈዋል።
She was returning home after dropping her daughter at school and when she
spoke ልጇን ትምህርት ቤት ካደረሰች በኋላ ወደ ቤቷ ተመልሳ ለመሄድ መንገድ ጀምራ ነበር። መኪናዋን ወደ አውራ ጎዳናው ለማንቀሳቀስ ዘግየት ስትል ሌላ ተሽከርካሪ ከጎኗ በቃለ። ድንገት ሶስት ሰዎች መኪናዋ ላይ የጥይት ሩምታር ከፈከፉ። ከዚያ ውስጥ 12 ጥይቶች አገኙት። ከዚያ ቆይቶ ከበርካታ ወራት በኋላ የተረዳነው ከመገደሏ በፊት ባሉት ሳምንታት ውስጥ ያልተለመዱ የክፍያ ስርዓቶች እንዳጋጠማትና ለአለቆቿ ሪፖርት ማድረጓን አላወቅንም ነበር። አስቸኳይ ምርመራ እንዲደረግና ክፍያው እንዲቆም ፈልጋ ነበር። ከመገደሏ ከቀናት በፊት ሳይቀር ለአለቋ በሰደደችው መልእክት እነዚህ ሰዎች ገንዘባቸውን ካቆምንባቸው ሕይወታችን አደጋ ላይ ሊወድቅ ይችላል ብላለች። ያ መልእክት ትክክለኛ ግምት ነበር ማለት ይቻላል። ምክንያቱም የተገደለችው ሳምንት ባልሞላ ጊዜ ውስጥ ነበር።
ሲንቲያ ሲንትምፔል በደቡብ አፍሪካ መንግስታዊ አየር መንገዶች ውስጥ ያለውን ሙስና ያጋለጡ ሌላዋ መረጃ አቀባይ ናቸው። ውስጥ አዋቂ ተቋሚዎች በጸረ ሙስና ትግሉ ውስጥ መሰረታዊ አካል ናቸው ይላሉ።
በእኔ አመለካከት ውስጥ አዋቂ ተቋሚዎች ሙስናን በመዋጋት ረገድ በጣም አስፈላጊ ናቸው። ምክንያቱም በስራ ቦታቸው ላይ ስለሚፈጸሙ ማጭበርበሮችና ስለ ሙስና የሚያጋልጡና የመጀመሪያዎች ተቋሚ እነሱ በመሆናቸው እነሱን ሰለባ ከማድረግ ይልቅ በቁም ነገር ልንወስዳቸው ይገባል።
የደቡብ አፍሪካ መንግስት የውስጥ አዋቂ ተቋሚዎችን መጠበቅ አስፈላጊ መሆኑን አምኗል። አሁን ያለውን የውስጥ አዋቂ ተቋሚዎች ህግ የብሔራዊ ጸረ ሙስና ስትራቴጂካዊ አካል አድርጎ ለመገምገም ወስኗል። የብሔራዊ ጸረ ሙስና ስትራቴጂው አካል አድርጎ ለመገምገም ወስኗል። ዶክተር ኡልጄሳ ራዱሎቪች በጆሃንስበርግ ዩኒቨርሲቲ የውስጥ አዋቂ ተቋሚዎችን ችግር ይመረምራሉ። የነዚህን ተቋሚዎች ጥበቃ አስመልክቶ የወጣውን ህግ የበለጠ የሚያጠናክሩ ለውጦች እንደሚያስፈልጉ ይናገራሉ።
So I think what would be crucial would be to revise the legislation.
ስለዚህ እኔ እንደሚመስለኝ የውስጥ አዋቂ ተቋሚዎች ጥበቃ ለማስፋት ወሳኙ ነገር ህጉን መከለስ ነው። ተቋሚዎችን የሚቀጡትን መልሶ የሚቀጣ ህግ ያስፈልጋል። ሁለተኛውና ወሳኝ የሚሆነው በመንግስትና በሲቪል ማህበረሰቡ መካከል ጠንካራ ግንኙነት መፍጠር ነው። ገለልተኛ የመንግስት ተቋም በዚህ ጉዳይ መፍትሄ መስጠት ይችላል።
ውስጥ አዋቂ ተቋሚዋ ማርታ ንጎዬ
At the end of the day, it is important for whistleblowers.
ሄዶ ሄዶ መጨረሻው ለውስጥ አዋቂ ተቋሚዎች ለባለስልጣናት እውነቱን መናገር በጣም አስፈላጊ ነው።
እውነት እዚህ ሀገር ለውጥ እንዲመጣ ከፈለግንና ለልጆቻችን አንድ አይነት ቅርስና የወደፊት አሻራ ለመተው ከፈለግን ሰዎች ወጥተው መናገር አለባቸው።
በጸረ ሙስና ትግሉና ዲሞክራሲን በመጠበቅ ረገድ የውስጥ አዋቂ ተቋማዎች በዋጋ ሊተመን የማይችል ግብአት ሆነው ቢቆዩም ያነጋገርናቸው ዘጋቢዎች ግን በጣም የሚያስፈልጋቸውን ድጋፍና ጥበቃ ያገኙ እንዳልሆነ ያምናሉ።
ተመልካቾቻችን የለቱ መሰናዶ ተጠናቋል። እናመሰግናለን።